የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 24 2016 ዓ.ም መሰናዷችን ጀመረ። ጠቅላይ ሚኒስትሩ በበዓለ ሲመታቸው ዋዜማ ከተለያዩ የፖለቲካ ፓርቲዎች ጋር ተወያይተዋል።
በደንብ አብራርተው ነው እያንዳንዱን ጥያቄ ሲመልሱልኝ የነበረው እና ስለዚህ እንግዲህ ባሉት መሰረት ከሆነ ለወደፊት ተስፋ ሰጪ ነው ብዬ ነው ማስበው። እኔ
ማይሆን ጫወታ ውስጥ ገብተን ደግሞ ህዝቡን ማሳሳት አስፈላጊ ስላልሆነ እዚህ ነው።
በእኔ አመለካከት ውሳኔያቸውን አከብራለሁ፣ ተገቢ ነው ብዬ ግን አልቀበለውም።
የሰማችሁት በስብሰባው ላይ ከተገኙ እንዲሁም ደግሞ ካልተገኙ የፖለቲካ ፓርቲዎች የተውጣጣ ድምጽ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሌሎች ዓለም አቀፍና የሀገር ውስጥ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ አብሬያችሁ እቆያለሁ። ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ፣ ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅታችንና ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አማሪክ ፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ ተሾሙ። የጀርመኑ የመንግሥት ግልበጣ ሙከራ ተጠርጣሪዎች ፍርድ ሊቀርቡ ነው። በእስራኤል የአየር ድብደባ ጋዛ ውስጥ የሚንቀሳቀስ አንድ ዓለም አቀፍ የረድኤት ድርጅት ሠራተኞች ተገደሉ። ኮንጎ የመጀመሪያዋን ሴት ጠቅላይ ሚኒስትር ሰየመች። የሚሉት ይገኙበታል። አሁን ወደ ዝርዝሩ። አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ ተሾመዋል። የገዢው ብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሆነው ነው የተሾሙት። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ከመጋቢት 2014 ዓ.ም አንስቶ የገዢው ብልጽግና ፓርቲ ምክትል ፕሬዚዳንት ሆነውም እያገለገሉ ነው። የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አደም በምክትል ጠቅላይ ሚኒስትር ማዕረግ ከተሰጣቸው አዲሱ ሹመታቸው በኋላ የቀድሞ ኃላፊነታቸውን ይለቁ እንደሆን ግን እስካሁን የተገለጸ ነገር የለም። ከዚህ ቀደም የሶማሌ ክልል ምክትል አስተዳዳሪና የድሬዳዋ ከተማ አስተዳደር ምክትል ከንቲባ ሆነውም አገልግለዋል። አቶ አደም ከአዲሱ ሹመታቸው በኋላ የመጀመሪያ ጉዟቸውን ወደ መቀሌ በማድረግ በሁለቱ ፓርቲዎች መካከል የተደረሰውን የፕሪቶሪያውን ስምምነት መሰረት ያደረገ የፖለቲካ ውይይት መጀመር በሚቻልበት መንገድ ላይ በዛሬው ዕለት ከህወሓት ማዕከላዊ ኮሚቴ አባላት ጋር መወያየታቸውን ከመቀሌ የወጣ የህወሓት መግለጫ አመልክቷል። በጉዳዩ ላይ የተጠናቀረ ዘገባ በነገው ዕለት ይዘን እንመለሳለን። የጀርመኑ የመንግስት ግልበጣ ሙከራ ተጠርጣሪዎች ፍርድ ሊቀርቡ ነው። ራሳቸውን ልዑል አድርገው የሰየሙትን የጀርመኑን የቀኝ ዘመም የፖለቲካ ፓርቲ የቀድሞ ምክር ቤት አባል ጨምሮ የአገሪቱን መንግስት ለመገልበጥ ከተወጠነጠኑ ሶስት ድርጊቶች ጋር በተያያዘ የተወነጀሉ 9 ዋና ዋና ተጠርጣሪዎች በመጪው ወር ጉዳያቸው መታየት እንደሚጀምር ይፋ ተደርጓል። የፍራንክፈርቱ የፌዴራል ችሎት በዛሬው ዕለት እንዳስታወቀው እንደ አውሮፓውያን የዘመን አቆጣጠር በ2022 መገባደጃ የተደረሰበት የመንግስት ግልበጣ ሙከራ ዋና ዋና ተጠርጣሪዎች ጉዳይ የፊታችን ግንቦት 13 መታየት ይጀምራል። የክስ ሂደቱ መጪውን የአውሮፓውያኑን 2025 ይዘልቃል ብሎም እንደሚጠብቅ ፍርድ ቤቱ ጨምሮ አመልክቷል። የፌዴራሉ አቃቢያነ ሕግ ባለፈው የታህሳስ ወር ነበር ዛሬ በሕይወት የሌሉ አንድ ተከሳሽን ጨምሮ በአጠቃላይ በወንጀሉ በተጠረጠሩ 27 ሰዎች ላይ የሽብርተኝነት ክስ የመሰረቱት። የፍራንክፈርቱ የክስ መዝገብ ቡድኑ ቀጣዩ የጀርመን ሽግግር ወቅት መሪ አድርጎ ሊሾመው ያቀደውን ሃይንሪሽ 13ኛ ልዑል ሩስን፣ ሌላውን የጀርመን የቀኝ ዘመም ፖለቲካ ፓርቲ የቀድሞ የምክር ቤት አባልና ዳኛ ብሪጅት ማልሳክ ዊንክማንን እንዲሁም ጡረተኛውን የቀድሞ ልዩ ጦር አባል ጨምሮ በታዋቂ ግለሰቦች የተካተቱበት እንደሆነ የሚታወቅ ነው። በዲሞክራቲክ ኮንጎ ሪፐብሊክ ብዙዎች በግጭትና ረሃብ ዳግም እየተሰደዱ ነው። የዓለም የምግብ ፕሮግራም እንደገለጸው በዲሞክራቲክ ሪፐብሊክ ኮንጎ ግጭትን ተከትሎ የተከሰተ የረሃብ ቀውስ በሀገሪቱ ምስራቅ እየጨመረ በመጣ ሌላ ግጭት ሳቢያ በርካታ ቤተሰቦችን ዳግም እንዲሰደዱ ዳርጓቸዋል። በሚቀጥሉ 6 ወራት ውስጥ ብቻ አጣዳፊ እርዳታ ለሚያሻቸው ቁጥራቸው 1.5 ሚሊዮን ለሚደርስ ዜጎች በትንሹ 425 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ ጨምሮ አመልክቷል። አሶሲየትድ ፕሬስ ያደረሰንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በዲሞክራቲክ ሪፐብሊክ ኮንጎ የዓለም ምግብ ፕሮግራም የድንገተኛ አደጋ ምላሽ ሰጭ ክፍል በምስራቅ አገሪቱ ክፍል የተጠቃሚውን ተደራሽነት በ3 እጥፍ ማደጉን ይገልጻል። እንደ አውሮፓ አቆጣጠር በግንቦት 2023 በአማካይ 400 ሺህ ሰዎች የነበረው አሁን በአማካይ ወደ 1.3 ሚሊዮን ሰዎች ደርሷል። ድርጅቱ እንደሚለው የምግብ የንጽህናና የመጠለያ ጦት ወደ ተጨናነቀባቸው መጠለያ ካምፖች የሚመጡ ሰዎች ቁጥራቸው እየጨመረ ነው። አዲሱ የአውሮፓውያኑ ዓመት ከገባ ጀምሮ ግጭትን በመሸሽ የተፈናቀሉ ሰዎች ወደ 1 ሚሊዮን ይደርሳሉ። ይህ መሆኑ ለምሳሌ ጎማ የተባለ በሚጠራው አካባቢ ባለው ገበያ የምግብ እጥረትና የሸቀጦች ዋጋ እንዲጨምር አድርጓል። በዚህ ላይ M23 የተባለው ታጣቂ ቡድን የጎማን አካባቢ ሊቆጣጠር ይችላል መባሉ ከፍተኛ ስጋት ደቅኗል። 23.4 ሚሊዮን ከሚሆነው ከኮንጎ ዲሞክራቲክ ሪፐብሊክ ህዝብ 1/4ኛው ለረሃብ ለሚያጋልጠው ቀውስ የተጋለጠ ሆኗል። ብዙዎች ምግብ፣ የጤና አገልግሎትና ትምህርት የማግኘት እድል ባለመኖሩ በድህነትና በማያፈናፍን ሁኔታዎች ውስጥ ይኖራሉ። ሴክ ከተባለ አካባቢ ግጭቱን ሸሽተው የወጡት ሉሞ ማሳቢያ ፉራህ
ቦምብና የተኩስ ድምፅ ሲሰማ ከሴክ ከተባለው አካባቢ ከ6 ልጆቼ ጋር ጥቃቱን ሸሽቼ ወጥቻለሁ። እዚህ ከደረስን ጀምሮ ግን ምንም አይነት እርዳታ አላገኘንም። ተርበናል። ምን ማድረግ እንዳለብን አናውቅም።
በከፋ የረሃብ ቀውስ መሃል በሴቶችና ልጃገረዶች ላይ በተለይም በተፈናቃይ መጠለያ ካምፖች ውስጥ ለሚኖሩት አስከፊ ሁኔታ አለ። ሴቶችና ልጃገረዶች በተለይ ለቤተሰቦቻቸው ምግብ ለመግዛት፣ እንጨት ለመሸጥ ሲፈልጉ ከጾታዊ ጥቃት ለተያያዘ የማያቋርጥ ስጋት ይጋፈጣሉ። ስለዚህ ይህን አስከፊ ጥቃት ለመቀነስ ለሴቶች እርዳታ መስጠትና የመተዳደሪያ እድሎችን ማመቻቸት ቁልፍ ጉዳይ ነው። የዓለም ምግብ ድርጅት በዲሞክራቲክ ኮንጎ ለሚያደርገው የእርዳታ ሥራ 548.5 ሚሊዮን ዶላር ያስፈልገዋል። በሚቀጥሉት 6 ወራት ጊዜያት ውስጥ ብቻ አጣዳፊ እርዳታ ለሚያሻቸው 1.5 ሚሊዮን ዜጎች በትንሹ 425 ሚሊዮን ዶላር እንደሚያስፈልገው አስታውቋል።
በእስራኤል የአየር ድብደባ ሰራተኞቼ ተገደሉብኝ ሲል አንድ ዓለም አቀፍ የረድኤት ድርጅት አስታወቀ። ጋዛ ውስጥ 6 ሰራተኞቹና ፍልስጤማዊው አሽከርካሪያቸው በእስራኤል የአየር ድብደባ እንደተገደሉበት አንድ ዓለም አቀፍ የረድኤት ቡድን አስታውቋል። ሰራተኞቹ ትላንት ማምሻው ላይ በአየር ድብደባው በተገደሉበት ወቅት በባህር ማጓጓዣ ተጭኖ የደረሰ የእርዳታ ምግብ ለከፍተኛ የምግብ እጥረት ለተጋለጡት ተረጂዎች ለማድረስ በዝግጅት ላይ እንደነበሩም ተመልክቷል። ዘ ወርልድ ሴንትራል ኪችን የተባለው የምግብ እርዳታ አቅራቢ የበጎ አድራጎት ድርጅት ዛሬ እንዳስታወቀው በአየር ድብደባው በተገደሉት 7ቱ ሰራተኞች ውስጥ የአውስትራሊያ፣ የፖላንድ፣ የብሪታንያና እንዲሁም የዩናይት ስቴትስና ካናዳ ጣምራ ዜግነት ያላቸው ጭምር ይገኙባቸዋል። ድርጅቱ በመግለጫው አክሎ እንዳመለከተው የረድኤት ሰራተኞቹ የድርጅቱ አርማ ባረፈባቸው በሁለት ጥይት የማይበሳቸው ተሽከርካሪዎችና በአንድ ሌላ መደበኛ ተሽከርካሪ ተሳፍረው ከውጊያ ቀጠና ነጻ በሆነ ክልል ውስጥ በመጓዝ ላይ ነበሩ። ከእስራኤል ጦር ሰራዊት ጋር የተቀናጀ እንቅስቃሴ ቢደረግም ድብደባው ሲፈጸም የቡድኑ አባላት በባህር ማጓጓዣ ተጭኖ ከዚያ የደረሰ መጠኑ 100 ቶን የሚመዝን የእርዳታ ጭነት ካራገፉበት ማዕከላዊ ጋዛ ውስጥ ከሚገኘው ልዩ ስሙ ዲር አልባላህ ከተባለ ስፍራ ካለ የምግብ ማከማቻ መጋዘን በመውጣት ላይ በነበሩበት ወቅት ነው ብሏል። የእስራኤል ጦር ሰራዊት በበኩሉ አሳዛኙ ድንገት ሊደርስ የቻለበትን ሁኔታ ለመረዳት ምርመራ ይዣለሁ ብሏል። ይህ በእንዲህ እንዳለም በእውቁ የምግብ አበሳሰል ባለሙያ ሆዜ አንድሬ የተመሠረተው የበጎ አድራጎት ድርጅት በአካባቢው ያካሄድ የነበረውን የረድኤት ሥራ በአስቸኳይ ማቋረጡን አስታውቋል። እስራኤል ባለሙያዎች ለብርቱ የረሃብ ቸነፈር ሊጋለጥ ተቃርቧል ወዳሉት ሰሜናዊ ጋዛ የሚደረጉ እንቅስቃሴዎችን በእጅጉ በገደበችበት በአሁኑ ወቅት የአየር ድብደባው የእርዳታ ምግብ በባህር አጓጉዞ ተረጂውን ለመድረስ በተያዘው ጥረት ላይም ብርቱ እንቅፋት ሊደቅን ይችላል ተብሏል። ኮንጎ የመጀመሪያዋን ሴት ጠቅላይ ሚኒስትር ሰየመች። የኮንጎ ፕሬዚዳንት ፌሊክስ ቲሼኬዲ ለአገሪቱ የመጀመሪያ የሆኑትን ሴት ጠቅላይ ሚኒስትር መሾማቸው ተገለጠ። ፕሬዚዳንቱ የቀድሞ የፕላን ሚኒስትር የነበሩትን ጁዲት ሱሚንዋ ቱሉንካን ትናንት ሰኞ ጠቅላይ ሚኒስትር አድርገው ሾመዋል። ባለፈው የአውሮፓውያኑ 2023 በድጋሚ የተመረጡትና አዲሱን መንግስታቸውን በማዋቀር ላይ ያሉት ፕሬዚዳንት ቲሼኬዲ ሴት ጠቅላይ ሚኒስትር በመሾም በምረጡኝ ዘመቻቸው ወቅት የገቡትን ቃል ተግባራዊ ማድረጋቸውን ዘገባ ወስቷል። አዲሷ ጠቅላይ ሚኒስትር ኃላፊነቱን የሚረከቡት በማዕድን በከበረው እና ከሩዋንዳ በሚዋሰነው በምስራቁ የአገሪቱ ክፍል ሁከቱ እየተባባሰ ባለበት በዚህ ወቅት ነው። አዲሷ ጠቅላይ ሚኒስትር ጁዲት ሱሚንዋ ቱሉካ ሹመታቸውን ተከትሎ በመንግስቱ ቴሌቪዥን ጣቢያ ባሰሙት የመጀመሪያ ንግግራቸው ለኮንጎ ሰላምና ልማት እንደሚሰሩ ቃል ገብተዋል። ሆኖም ሂደቱ በሀገሪቱ ካሉት በርካታ የፖለቲካ ፓርቲዎች ጋር ብርቱ ድርድር ማድረግ ስለሚጠይቅ አዲስ መንግስት ለማቋቋም በርካታ ወራት ሊወስድ እንደሚችልም ተገልጧል። የሩሲያው ባህር ኃይል ምክትል ዋና አዛዥ ኤርትራ ይገኛሉ። የሩሲያ ፌዴሬሽን እና ኤርትራ ዲፕሎማሲያዊ ግንኙነት የመሰረቱበትን 30ኛ ዓመት ለመዘከር የተሰናዱ ዝግጅቶች አካል መሆኑ በተነገረለት ስነ ስርዓት በሩሲያ ባህር ኃይል ምክትል ዋና አዛዥ ምክትል አድሚራል ቭላዲሚር ካሳቶኖቭ የተመራ ከፍተኛ ልዑካን ቡድን ትናንት ከቀትር በኋላ ምጽዋ ገብቷል። የልዑካን ቡድኑ የኤርትራ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ፊሊጶስ ወልደ ዮሐንስን፣ የባህል ስፖርት ኮሚሽነሩ አምባሳደር ዘመዴ ተክሌና እንዲሁም ሌሎች ከፍተኛ የጦር አዛዦች መቀበላቸውም ተዘግቧል። ኤርትራ ሩሲያን በዩክሬን የፈጸመችውን ወረራ ተከትሎ ምዕራባውያን ሀገራት ከሞስኮ ጋር በሚደረጉ የንግድና ዲፕሎማሲያዊ ግንኙነቶች ላይ ማዕቀቦችን ቢጥሉም ኤርትራ በአንጻሩ ከሩሲያ ጋር ያላቸውን ግንኙነት አጠናክረው ከቀጠሉ ጥቂት ሀገራት አንዷ መሆኗም ይታወቃል። ኤርትራ በተጨማሪም የሩሲያን ወረራ ያወገዘው የመንግስታቱ ድርጅት ባለፈው የካቲት ወር ሞስኮ በአስቸኳይ ጦርነቱን እንድታበቃና ዩክሬንን ለቃ እንድትወጣ ሲል አባል አገራት ድምፅ እንዲሰጡ ባደረገበት ወቅት ሩሲያውያን ጨምሮ ውሳኔውን በመቃወም ድምፅ ከሰጡ ሰባት የድርጅቱ አባል አገራት ውስጥም አንዷ መሆኗ ይታወሳል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ከዓለም ዙሪያ ለተሰባሰቡት ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚሰሩልን ኤዲተሮቻችን ናቸው። ኤልያስ አስማራ ደግሞ ስርጭቱን ከዚህ ከስቱዲዮ በመሆን በምህንድስናው ያግዘናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ ዋና አዘጋጇ ናት። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። ጠቅላይ ሚኒስትሩ በበዓለ ሲመታቸው ዋዜማ ከፖለቲካ ፓርቲዎች ጋር ተወያዩ። ከስድስት ዓመት በፊት በዛሬው ቀን የኢትዮጵያ ጠቅላይ ሚኒስትር ሆኖ ቃለ መሐላ የፈጸሙት ዶክተር አብይ አህመድ 400 ከሚሆኑ ሀገር አቀፍና ክልላዊ ፓርቲዎች ጋር ትላንት በዋዜማው ሲወያዩ የ13 ፖለቲካ ፓርቲዎች ጥምረት በውይይቱ ላይ አለመሳተፉ ታውቋል። ከውይይቱ ተሳታፊዎች መካከል የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንንና የኢሀፓ ዋና ጸሐፊ ደስታ ጥላሁን ተሰብሳቢዎች ስላነሷቸው ጥያቄዎችና ጠቅላይ ሚኒስትሩ ስለሰጧቸው ምላሾች ተናግረዋል። ውይይቱ መልካም እንደነበረም ነው የገለጹት። የውይይቱን ጥሪ ካልተቀበሉ ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ያልተሳተፍ ነው ገዢው ፓርቲ ችግሮችን ለመፍታት የፖለቲካ ፍላጎት ስለሌለው ነው ብለዋል። መንግስት ውይይቱን የሚፈልገው ለፎቶ ነው ሲሉም ተችተዋል። ኬኔዲ አባተ ዘገባለሁ።
ሰሞኑን ከተለያዩ የማህበረሰብ ክፍሎች ጋራ በጽፈት ቤታቸው ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ በ6ኛ አመት በዓለ ሲመታቸው ዋዜማ ሰኞ መጋቢት 23 ቀን ከፖለቲካ ፓርቲዎች ጋራ ተወያይተዋል። የውይይቱ ዓላማ ባለፉት አመታት የተከናወኑ ተግባራት ላይ አስተያየቶችና ትችቶችን ማሰባሰብ እንደሆነ ጠቅላይ ሚኒስትር አብይ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ለፖሊሲ ግብአት አስፈላጊ የሆኑ ርማቶችንና ማስተካከያዎችን ለመለየት መመካከር ሌላው ዓላማ መሆኑንም ጠቅሰዋል። በውይይቱ ላይ ከተሳተፉ ፓርቲዎች መካከል አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን አስተያየታቸውን ሰጥተውናል።
የተፎካካሪ ፓርቲዎች በተደጋጋሚ ጥያቄ ያቀርቡ ነበር። በዛ ጥያቄ መሰረት የተደረገ ስብሰባ ነው። በእኛ በኩል አቀረብናቸው ጥያቄዎች ለምሳሌ በሀገሪቱ አላባራ ያለው ግጭትና ጦርነት ከሰላም ጦቱ ጋር ተያይዞ ከፍተኛ የምርት መቀነት አለ፣ የኑሮ ውድነቱን አንዱ ያባባሰው ይሄ ነው የሚሉ ከኑሮ ውድነት ጋር በየቦታው የሚታየው ስር የሰደደ ሙስናና ሌብነት ይሄን የመሳሰሉ ተነስተዋል። በእሳቸው በኩል በአብዛኛው የተነሱትን ጥያቄዎች ተቀብለዋቸዋል። በእኛ በኩል ግጭት መፍትሄ ነው ብለን አናምንም። በጦርነት የምንፈታው ችግር የለም። ነፍጥ ካነገቡ ኃይሎች ጋራ ከግማሽ መንገድ በላይ ተኬዶም ቢሆን ለሰላም አይረፍድም፣ የምንችለውን ሁሉ እናደርጋለን፣ እናንተም አግዙ የሚል ጥያቄና ጥሪ አቅርበዋል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ደስታ ጥላሁንም እንዲሁ በውይይቱ ላይ ስለተነሱ ጥያቄዎችና ስለ ጠቅላይ ሚኒስትሩ ምላሽ ተናግረዋል።
ጥሩ የውይይት ጊዜ ነበረ። እኛም እድል ተሰጥቶን እንደ ድርጅታችንም እንደ ጋራ ምክር ቤቱም በግሌም አንዳንድ ያነሳናቸው በብዛት የህግ ማዕቀፍ ጥያቄዎች ናቸው። የመርህ ጥያቄዎችም ሀገሪቱ በተለይ አሁን ካለችበት ወቅታዊ ሁኔታ፣ የግጭት ሁኔታ፣ የኢኮኖሚ ውድቀቶች አሉ። የሀገሪቱ ፎሪን ፖሊሲ እንዴት እንደሆነ ግልጽነት የሚጎሉት ነገሮች ስላሉ እነዛንም አንስቼ ነበረ። ያው መርህ ስትጠይቅ በመርህ ነው ጥያቄ የሚመለሰው እና ያ ደግሞ ከሌለ የግድ ሌላ አይነት የመልስ አመላለሶችም ሲጠቀሙ ነበረ። ብዙ አመት ከቆዩ ፖለቲካ ፓርቲዎች ጋር አያይዘው እንግዲህ አዳዲስ ሀሳብ ወደፊት አምጡ የሚል በብዛት እንግዲህ ያረጁ ፓርቲዎች እያሉ ስምም ጭምር እየጠሩ እየተናገሩ ነበረ። የአባንም ስፔሲፊክሊ የተናገሩት ነገሮች አሉ። በእኔ የመሬት ጥያቄ ላይ ግን ቅሬታ አልነበራቸውም። እኔ ጠየኳቸው ጥያቄ ላይ ዲቴል በደንብ አብራርተው ነው እያንዳንዱን ጥያቄ ሲመልሱልኝ የነበረው እና ስለዚህ እንግዲህ ባሉት መሰረት ከሆነ ለወደፊት ተስፋ ሰጪ ነው ብዬ ነው ማስበው እኔ።
በሌላ በኩል የተቃዋሚ ፓርቲዎች ኮከስ አባል የሆኑ ፓርቲዎች በውይይቱ ላይ እንዳልተሳተፉ ታውቋል። በውይይቱ ካልተሳተፉ የ13 ፖለቲካ ፓርቲዎች ጥምረት ከሆነው የኮከሱ አባላት ውስጥ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አንዱ ነው። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና አባል ፓርቲዎቹ በውይይቱ ያልተሳተፉት ተነጋግረው መሆኑን ገልጸው ለዚህም ምክንያት ነው ያሉትን አስረድተዋል።
ላለፉት 5 ዓመታት 6 ዓመታት አሁን ስልጣን ላይ ያለው ቡድን ሀገሪቷና ህዝቦቿን በሀቅ ተደራድሮ ተነጋግሮ ተወያይቶ ከመገዳደል ፖለቲካ ለማውጣት የፖለቲካ ፍላጎት እያሳየ አይደለም። የተሳካ ዲሞክራሲያዊ ሽግግር ውስጥ መግባት አለብን የሚለውን በተደጋጋሚ ስንጠይቅ ምንም ጠብ የሚል ነገር የለው እና ፎቶግራፍ ብቻ መሄድ ማንንም አይጠቅም። ህዝቡንም አይጠቅምም፣ መንግስትንም አይጠቅምም፣ ማናችንም አይጠቅምም። መንግስት ደግሞ የሚፈልገው እሱን ነው ለፎቶግራፍ። ከዛ ያለፈ የተጨበጠ የሚጨበጥ የሚታሰር ወደሚቀጥለው ሽግግር የሚወስደ ምንም ነገር ስለሌለው መንግስትም ያው የገፋበት ገፍተዋል። እኛም ቢያስ ቢያስ ህዝቡ ቆም ብሎ አጠቃላይ ሁኔታውን እንዲመለከት የማይሆን ጨዋታ ውስጥ ገብተን ደግሞ ህዝቡን ማሳሳት አስፈላጊ ስላልሆነ ለዚህ ነው።
የኢዜማ ምክትል መሪ ዮሐንስ መኮንን በበኩላቸው በውይይቱ ላይ ያልተሳተፉ ፓርቲዎች ውሳኔ ተገቢ እንዳልሆነ ተናግረዋል።
በእኔ አመለካከት ውሳኔያቸውን አከብራለሁ፣ ተገቢ ነው ብዬ ግን አላምንም፣ አልቀበለውም። በኢትዮጵያ ውስጥ ያሉት ግጭቶች፣ የማያባረው ግጭቶች ደጋግመን እንደምናነሳው መነጋገር ብቻ ነው መፍትሄው እያልን መንግስት ቁጭ ብሎ መነጋገር አለበት እያልን እሺ እንነጋገር ሲል ደግሞ አንነጋገርም ማለት ተገቢ ነው ለማለት ይከብደኛል። ልዩነቶቻችንንም ቢሆን አጽንተን ለመንገር ለመውቀስም ቢሆን ማሻሻል አለበት የሚለውን ሀሳብ ለመግለጽ መነጋገር ነው ያለብን። በመድረኩም ላይ የተነሱት ለምሳሌ ለምሳሌ በማስረጃ ጭምር ተደግፎ በአንዳንድ የፖለቲካ ፓርቲዎች የቀረቡትን ጠቅላይ ሚኒስትሩ ይህንን አላውቅም ነበር አልሰማሁም፣ ይህንን አጣራለሁ እርምጃ ወስዳለሁ ያሏቸው በርካታ ጉዳዮች አሉ። ይሄ የተገኘው ከመነጋገር ነው። ስለዚህ ሁሉንም ጠቅልዬ እኔ ያቀረብኩት ሀሳብ ሁሉ ተቀባይነት ያገኝልኛል የሚል ከሆነ ተገቢ አይደለም። ሰጥቶ መቀበልም ማለት የሚቀበልልኝ ሀሳብ አለ፣ የማይቀበሉት ሊኖሩ ይችላል። ስቲል ግን የሚሻለው ኢንጌጅ ማድረግ ነው።
በሀገር ውስጥም በውጭም በርካታ ውይይቶች ቢደረጉም ገዢው ፓርቲ ለመለወጥ ዝግጁ አይደለም ያሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በውይይቱ ላለመሳተፍ የወሰኑት ለህዝቡና ለመንግስት ይህን መልእክት ለማስተላለፍ እንደሆነ ያስረዳሉ።
ውይይት ደግሞ አንዳንድ ጊዜ ምንድን ነው መሰለ የደንጎሮ ውይይት ይሆንብሃል። አንዱ ሌላውን የማይሰማ ማለት ነው። መንግስትም የራሱን ያወራል፣ እኛም የራሳችን እያወራን ኖር ብዙ ችግሮች ይቀጥሏል። ስለዚህ ቆም ብሎ ወደ አንድ ቦታ ካልወሰደ ዝም ብሎ ውይይት ለውይይት ብቻ ወይም ለፎቶግራፍ ብቻ ስላልጠቀመ ነው። እኛ የምንለውን እኮ ነገርኩ እኮ ሀገር ውስጥ ብቻም ሳይሆን እስከ ኔዘርላንድ፣ እስከ እንግሊዝ ሀገር፣ እስከ ደቡብ አፍሪካ እስከምን እኮ ድረስ ሄደን ገዢው ፓርቲ ባለበት ሰፊ ጊዜ ወስደን ተወያይተናል። ገዢው ፓርቲ አንድ እርምጃ ወደፊት መሄድ አይፈልግም።
እነዚህን ሀሳባችሁን ደጋግሞ መድረኩን አግኝቶ ከማቅረብ የተሻለ አማራጭ ሌላ አማራጭ አላችሁ?
እነሱም እኛ የምንለውን ያውቃሉ፣ ስንገናኝ የምናወራቸው የምናነሳቸው ሀሳቦችን ያውቃሉ። የተደበቀ ካ የማይታወቅ ነገር የለም። ግን ዋናው ጉዳይ ስልጣን ወይም ሞት የሚለው አይነት ፖሊሲ ገዢው ፓርቲ ከተከተለ ህዝቡም መንግስት አካባቢም ያሉ ሰዎች ይሄ ጨዋታ የትም አያደርሰን ብሎ እንዲመለከቱ መልእክቱን ለህዝብም እንግዲህ ገዢው ፓርቲም የሚሰማ ከሆነ ለሁሉም በሚገባ ቋንቋ መልእክት ለማስተላለፍ ነው።
በውይይቱ ላይ የተሳተፉ አገር አቀፍ የፖለቲካ ፓርቲዎች በስድስት አባላት፣ የክልል ፓርቲዎች ደግሞ በሶስት አባላት ነው የተወከሉት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስትከታተሉ የቆያችሁት የማክሰኞ ምሽት መጋቢት 24 2016 ዓ.ም አብይ ርዕሱን ነበር። የትንታኔ መጽሔት ይቀጥላል። የእርሻ መሬት ለስራ አጥ ወጣቶች እንዲሰጥ የሚጠይቅ ሰልፍ በራያ አዘበው ተካሄደ። በራያ አዘበው ወረዳ መሆኒ ከተማ መሬታችን በኢንቨስትመንት ስም ለማያለሙ ባለሀብቶች እየተሰጠ ልጆቻችን ስራ አጥ እየሆኑ ነው ያሉ አርሶ አደሮች የተቃውሞ ሰልፍ አካሂደዋል። ትላንት ሰኞ ሰልፍ የወጡት አርሶ አደሮቹ የእርሻ መሬት ማግኘት የሚገባቸው ወጣቶች ለስደት መዳረጋቸውን ባሰሟቸው መፈክሮችም ገልጸዋል። በጉዳዩ ላይ ከከተማውና ከዞኑ አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙልጌታ አጽብሃ ዘገባለሁ።
በትግራይ ክልል ደቡባዊ ዞን በመሆኒ ከተማ ትናንት ሰኞ መጋቢት 23 ቀን 2016 ዓ.ም ሰልፍ የወጡ የአርሶ አደር ቤተሰቦች ለወጣቶች የሚታረስ መሬት እንዲሰጥ መጠየቃቸው ቪኦኤ በስልክ ያነጋገራቸው የራያ አዘቦ ወረዳ ነዋሪዎች ተናግረዋል። በመቶዎች የሚቆጠሩ አርሶ አደሮች ከነ ቤተሰቦቻቸው እንደተሳተፉበት በተገለጸው በዚሁ ሰልፍ ተካፋይ ዲያቆን ሐለፎም ገሰሰም በአካባቢው ወጣቶች ሊጠቀሙበት የሚገባውን የሚታረስ መሬት ዘመናዊ የግብርና ቴክኖሎጂ ለማይጠቀሙ ባለሀብቶች መሰጠቱን ገልጸዋል። ይህንንም በመቃወም መሬቱ ተመልሶ ለወጣቶች እንዲሰጥ ለመጠየቅ ሰልፍ መውጣታቸውን አስረድተዋል።
መሬታችን ሆኖ ሳለ ፍትህ ስላጣን፣ ጠይቀንም ሰሚ ስላጣን ተገደን ነው ሰልፍ የወጣ ነው። በሰልፉ ያሰማናቸው መፈክሮች የራያ ወጣት ድምፅ ይሰማ፣ በሺህ የሚቆጠሩ ወጣቶች በየበረሃው ስደት እየወጡ መሬት ግን ለግለሰቦች አላግባብ ሊሰጥ አይገባም የሚሉ ናቸው። እነዚህ ግለሰቦች ሐቀኛ ልማት የሚያመጡ አይደሉም። እንደኛ በበሬ የሚያርሱ እንጂ አቅምም የላቸውም። ያን የሚያህል ሰፊ መሬት የተሰጠው እንግዲህ ለነዚህ ነው።
አርሶ አደሮቹ ድምጻቸውን በመሆኒ ከተማ በሰልፍ ለማሰማት የቻሉት ካሉበት አካባቢ ለሶስት ሰዓታት በእግር ከተጓዙ በኋላ እንደሆነ ተናግረዋል። አርሶ አደር ሀፍቶም ሐጎስ የተባሉ የራያ አዘቦ ወረዳ እርጎየ ሆርዳ ቀበሌ ነዋሪ የሆኑት ሌላው የሰልፉ ተሳታፊም ወጣቶች የሚታረስ መሬት በአካባቢያቸው እያለ በስራ እጦት ለስደት እየተዳረጉ መሆናቸው ገልጸው ሰልፍ የወጣ ነው ይህ ችግራችን እንዲፈታ ነው ብለዋል።
እንሰይ በረሃ
ወጣቱ እየተሰደደ በባህር የአሳራት የሆነ በሰሃራ በረሃም በመከራ ያለፈ ነው። ይህም የሚታረስ መሬት ያለ እድሉን በማጣቱ ነው። ለአንድ ሰው ግን በኢንቨስትመንት ስም 40 እና 50 ሄክታር እየተሰጠ ነው። እኛስ ለምን እንከለከላለን ነው ጥያቄያችን። መንግስት መሬት ይስጠን።
ዲያቆን ሐለፉም ገሰሰ በበኩላቸው የተሰጣቸውን መሬት በሚገባ ለማት ላይ የማያውሉ ኢንቨስተሮች ጉዳያቸው በአካባቢው ህዝብ መታየት እንዳለበት ተወስኖ እንደነበር አስታውሰዋል። በዚህም መሰረት አሁን በሰልፉ በተነሱ ጥያቄዎች መነሻ ጉዳዩን በአካባቢው ህዝብ መታየቱን ጠቅሰው በኢንቨስትመንት ስም ለግለሰቦች አላግባብ የተሰጠ መሬት ለህዝቡ ተመልሶ እንዲሰጥ ቢወሰንም የአካባቢው አመራሮች ግን ለውሳኔው አፈጻጸም እንቅፋት መፍጠራቸውን አመልክተዋል። እንደ ምሳሌም እርጎይ ሆርዳ በተባለ ቀበሌያቸው 11 ባለሀብቶች የወሰዱት 380 ሄክታር መሬት እንዳለ ያነሱት ዲያቆን ሐለፎም ከአርሶ አደሩ ባልተለየ የግብርና መሳሪያ ተጠቅመው የሚዘሩ በመሆናቸው መሬቱ ከእነርሱ ተወስዶ ለወጣቶች እንዲሰጥ ቢወሰንም የወረዳው አመራሮች ግን ይህንን አግደዋል ብለዋል። ይህን ኢፍትሃዊነት በመቃወም መፍትሄ ለመጠየቅ ሰልፍ እንደወጡ ገልጸዋል። የዞንና የወረዳ አመራሮች የሰልፉን ተሳታፊዎች በአካል ቀርበው ለማወያየት ለነገ ረቡዕ መጋቢት 25 ቀን ቀጠሮ እንደተያዘም ዲያቆን ሐለፎም ጠቁመዋል።
ነገ መጋቢት 25 ቀን እንወያያለን ብለውናል። ከነገዋ ቀን ካለፈ ግን እንኳን ችግራችንን ህዝብ አወቀው እንኳንም ለሚዲያው ደረሰ እንጂ የራሳችንን አማራጭ እንወስዳለን፣ የራሳችንን እርምጃ እንወስዳለን። ይህ ጥያቄ የሁሉም ህዝብ ጥያቄ ነው።
የክልሉ ጊዜያዊ አስተዳደር የሚታረስ መሬት የሌላቸው ወጣቶች መሬት እንዲያገኙ ለማድረግ ያወጣው የሥራ መርሃ ግብር መጋቢት 30 ቀን 2016 ዓ.ም እንደሚጠናቀቅ ያመለከቱት አርሶ አደሮቹ የመርሃ ግብሩ አፈጻጸም በአካባቢያቸው ሆን ተብሎ እንዲጓተት እየተደረገ እንደሆነ ገልጸዋል። አርሶ አደሮቹ ላነሱት ጥያቄ ከራያ አዘቦ ወረዳና ከዞኑ አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በቀድሞ የሶማሌ ክልል ፕሬዝዳንት ከእስር መፈታት ተቃውሞ ቀረበ። በቀድሞ የሶማሌ ክልል ርዕሰ መስተዳደር አብዲ መሐመድ ዑመር በስፋት በሚታወቁበት አጠራር አብዲ ኢሌ የአመራርነት ዘመን ግፍ ተፈጽሞብናል ያሉ የክልሉ ነዋሪዎች አቶ አብዲ መሐመድ ለሕዝብ ጥቅም በሚል በመንግስት ክሳቸው ተነስቶ ከእስር መለቀቃቸውን ተቃውመዋል። ሂዩማን ራይትስ ዋች የተባለ የሰብአዊ መብቶች ተከራካሪ ድርጅት የአፍሪካ ቀንድ ኃላፊዋ ለትሻ ባደርም የግለሰቡን መፈታት ተቃውሟል። አዲስ ቸኮል ዘገባለሁ።
በትግራይ ክልል ደቡባዊ ዞን በመኾኒ ከተማ ትናንት ሰኞ መጋቢት 23
የሶማሌ ክልል የቀድሞ ርዕሰ መስተዳድር አቶ አብዲ መሐመድ ዑመር ወይም በስፋት በሚታወቁበት አጠራር አብዲ ኢሌ ለህዝብ ጥቅም በሚል ክሳቸው በመንግስት ተነስቶ ከእስር መለቀቃቸውን በስልጣን ዘመናቸው በአስተዳደራቸው ግፍ ተፈጽሞብናል ያሉ ተጎጂዎች ተቃውመውታል። ከእስር የተለቀቁት አብዲ መሐመድ ዑመር ፊት የሶማሌ ክልል ጸጥታ ቢሮ ኃላፊ፣ ኋላም ርዕሰ መስተዳድር በነበሩበት ዘመን እንዲሁም በ2011 ዓ.ም ሐምሌ ወር መጨረሻ ላይ ሄጎ የተባለ የክልሉን ወጣቶች ቡድን በማደራጀት በሰው ህይወት በንብረትና በአብያተ ክርስቲያን ላይ ውድመት አድርሰዋል ያሉት ተጎጂዎች ፍትህን እየተጠባበቁ ባለበት በመንግስት የተላለፈ ውሳኔ አግባብነት እንደሌለው በአጽንኦት ተችተዋል። በመንግስት ውሳኔ በተነሳው ክስ ላይ እንደሰፈረው የቀድሞ ርዕሰ መስተዳድር በሶማሌ ክልል የእርስ በርስ ግጭት ለማስነሳት በማሰብ ያደራጁት ሄጎ የተባለ ቡድን ለ59 ሰዎች ሞት፣ ለ250 ሰዎች የአካል ጉዳት እንዲሁም ለበርካታ ንብረትና ለ10 አብያተ ክርስቲያናት ውድመት መንስኤ ሆኗል በሚል ክስ ቀርቦባቸው በእስር ላይ ነበሩ። ከሐምሌ 28 እስከ ነሐሴ 1 2011 ዓ.ም በነበሩት 4 ቀናት በሶማሌ ክልል ከተሞች በተፈጸሙ ጥቃቶች ሰለባ ከሆኑት መካከል ጧሪ ልጃቸውን ያጡ እናትና ንብረታቸው ተዘርፎ ከፍተኛ ድብደባ የተፈጸመባቸው የጅጅጋ ከተማ ነዋሪዎች ይገኙበታል።
እሱ ነው ተራርጦ የሚያበላይ ልጄ የነበረው። እኔ አንድ አይኔ ጠፍቷል፣ በሽተኛ ነኝ። ልጄን ያው በወቅቱ አትሄድ ልጄ እባክህን፣ አገር ወቅቱ ሰብሰብ፣ አገሩ ሰላም አይደለም፣ አትሄድ እያልኩት እንዴት ሚካኤል ይደፈራል ብሎ ነው አካኪ ዘራ ብሎ የሄደብኝ ካጠገቤ። ሚካኤል ሊገቡ ሲሉ ነው የሄደው። ሚካኤልን እናቃጥላለን ብለው ሲገቡ እንዴት እኛ እያለን ሚካኤል ይቃጠላል ብሎ ነው የሄደው የተቃጠላ። ብዙ ሰው ተጎዳ፣ ብዙ ንብረት ተጎዳ፣ ብዙ ቤት ተጎዳ፣ ብዙ ቤተክርስቲያን ተቃጠለ። ይሄንን አይተው አይደለ እንደ መረት ያደርግልን። ታዲያ ምን እንላለን እኛ? እስቲ ራስም ራስ አስገናዝበው እ ይሄ ሁሉ ንብረት ክዳ ንብረቱ ስንት አንገት ነው የተቆረጠው? ስንት ህዝብ ነው ያለቀው? ስለዚህ እሱን አይቶ እሱን በጆሮ ሰምቷል እንዴ? ምህረት አድርጌላለሁ ብሎ የፈተው ምን ትላለህ? ይሄን እሺ እንግዲህ
በተፈጠረው ጉዳይ ላይ እኔ ነበር ያው በንብረት ነበር ንብረቴን ወድሟል እኔም ከተከታው ያው በጌሻን አውጥቶ ይጣል አላለ ለወቅቱ ከና አሁን በወቅቱ ጉዳይ ላይ እኛ ያ ምንም ማንንም የጠየቀን የለም እስከዛሬም ድረስ ያስተመጥቶ በኬሻ ጠቅለለው ነው የወረወረ ንብረት ከ380,000 ብር በላይ ንብረት ነው የተዘረፈው። ሸቀጣ ሸቀጥ ሸጥ ነበር። አሁን ሶስት ጎን ይህም ሰባራ ነው የወግሬ አሁን ሰባራ።
አቶ አህመድ ሁሴን አሊም በቀድሞ ርዕሰ መስተዳድር የስልጣን ዘመን እስርና የንብረት ዘረፋ ተፈጽሞብኛል፣ ቤተሰቦችም ተገድሏል ከሚሉ ቅሬታ አቅራቢዎች መካከል ናቸው።
በአብዲ ኢሌ ጊዜ ይፈጸም የነበረው ጭፍጨፋ በክልላችን ታይቶም ተሰምቶም የማያውቅ ነው። በጄል ኦጋዴን አስከፊ ኢሰብአዊ አያያዝ ነበር። ሴቶች በህይወት እያሉ ጡታቸው ይቆረጥ ነበር። ሰዎች በቁማቸው ይቀበሩ ነበር። ሌሎችም አሰቃቂ የማሰቃያ መንገዶች ሁሉ ይፈጸሙ ነበር። ወጣቶች፣ ሴቶች፣ የሃይማኖት አባቶች ሁሉ የግፍ ሰለባዎች ነበሩ። በግል እኔ ላይ የተፈጸመውን ስነግርህ በአሁኑ ሰዓት በጄል ኦጋዴን ወላጆቻቸው የተገደሉ የአራት ዘመዶቼ ልጆች የሆኑ 29 ህፃናትን እያሳደግኩ ነው። እኔም 157 ግመል እንዲሁም 1160 ፍየሎች እና በጎች ተዘርፈውብኛል። እስካሁን ድረስ ወላጆቻቸውን ላጡ ህፃናትም ሆነ እኔ ለተዘረፉብኝ ንብረቶች ተጠያቂ የሆነ የለም፣ ያገኘሁት ካሳም የለም። እኔን ጨምሮ ከእኔ ቤተሰቦች 19 ሰዎች ለእስር ተዳርገው ነበር። ይህ በእኔ ቤተሰብ የደረሰው በሁሉም የደረሰ ነው። ከእያንዳንዱ ቤት የሞተ ወይም የተዘረፈ ወይም የተሰደደ ሰው አይጠፋም። ይህንን ሁሉ እንዲፈጸም ያደረገ ሰው የመፈታቱ ዜና ከጭፍጨፋው በላይ ያማል።
አቶ ማስሬ ኢብራሂም ደግሞ በ1999 ዓ.ም ወይም በፈረንጆች 2007 በማያውቁት ነገር በተቀነባበረ ክስ ለ11 ዓመታት ታስረው እንደነበር ያስታውሳሉ።
የግንቦት በዓል የተፈነዳ ፊልም ነበር ጭፍጨፋ። በዛን ፍንዳታ የሰራ ሰዎች ከአቶ በኋላ ሰባት ወር በኋላ ነው ስምንት ሰው ሰባሰበ። በውሸት ነገር እየተቀናበረ ነው ያ ኬስ የተሰራ። እዛ የጂጂጋ ፍርድ ቤት ዞናል ፍርድ ቤት ሁለት ቀን ብቻ ነው ተከታታይ ሁለት ቀን። አንደኛ ቀን በኦምናግ 1 ኪሎ ጫት 20 ብር ልብስ ምናምን የደገፈ እዛ ነው ኬሱ። በተያ ቀን በአወቀ እቻቸው ፈንጅ ወስሮ ግንቦት በዓል ወረወራል። እዛ ስምንታችን በሞት ፍርድ የተፈረደ ከዛ ተወስዷል ወደ ዝዋይ ፍርድ ቤት። ወደ ዝዋይ እስር ቤት ልጅሙ ከተቀየረ ጊዜ በኋላ የኢቢአርዴፍ ከተቀየረ በኋላ ነው ከእስር ቤት መጣው። ሁለት ወር በሙሉ በማኝታ ላይ ሰላት ዘግድ ነበር፣ ማቆም አልቻል ነበር ስለደደባ ምክንያት።
የአቶ አብዲ መሐመድ ዑመር ክስ እንዲቋረጥ የተወሰነው ለህዝብ ጥቅም ነው መባሉም በእጅጉ እንዳሳዘናቸው የአስተዳደር ዘመናቸው ሰለባዎችን ያሉ ቅሬታ አቅራቢዎች ይናገራሉ።
ብዙ ግፍ ተፈጽሞብናል። ከሁሉም በላይ አብዲ ኢሌና ከሱ በታች ያሉ ግፍ ፈጻሚዎች ላይ ፍትህ ስንጠብቅ ለህዝብ ጥቅም ነው ተብሎ መፈታቱ የፈጠረብኝን ስሜት መግለጽ አልችልም።
ቅሬታ አቅራቢዎቹ በአቶ አብዲ መሐመድና ተባባሪዎቻቸው ላይ እርምጃ መውሰድ ብቻ ሳይሆን ተጎጂዎችም የሚካሱበት ፍትህ እንዲኖር ጠይቀዋል።
እሱ ለብቻ ፍርድ ቤት መቅረብ ይህ አይዳን። ሁለተኛ ጉዳይ ብዙ ንብረት እሱ ከመንግስት ካዘረፈ ፎቆች ችግ አለ፣ ሌሎች ሰዎች ትላልቅ ቤቶች አለ፣ ሌላ ንብረት አለ። እስካሁን የነሱ ንብረት እያገለገለ ነው። የነሱ ንብረት አይደለም የዘረፉ ንብረት ሙሰና እስካሁን እየጠቀመ ነው። ስለዚህ ይሄን ንብረት ለመንግስት ለመውረስ ነው። ሶስተኛ ነገር የነሱ ሲስተም የተጎዱ ህዝብ ትክክለኛ ካሳ መስጠት አለበት።
አቶ አብዲ መሐመድ ዑመር ከሁለት ዓመት በፊት ከእስር የተለቀቁበትን ውሳኔ የሰብአዊ መብት ተከራካሪው ሂውማን ራይትስ ዎችም ተቃውሞታል። የድርጅቱ የምስራቅ አፍሪካ ኃላፊ ላቲሻ ባደር ባወጡት ጽሁፍ የቀድሞ ርዕሰ መስተዳድር ቀድሞውንም የታሰሩና የተከሰሱት በክልሉ በሌሎች ብሔሮች ላይ ተፈጽሞ በነበረ ጥቃት እንደነበር አስታውሰው የክልሉ ነዋሪዎች ለአመታት ጄል ኦጋዴን በተባለ እስር ቤት በኢሰብአዊ አያያዝ በተሰቃዩባቸውና ሌሎች ወንጀሎች አለመጠየቃቸውን ተችተዋል። ይህም ሆኖ ክሱ ተቋርጦ አቶ አብዲ መሐመድ ዑመር ከእስር እንዲለቀቅ መደረጉ ሰዎች ወንጀል ሰርተው በነጻነት መኖር እንደሚችሉ መልእክት የሚያስተላልፍ ነው ብለዋል። የሽግግር ፍትህን ተግባራዊ ለማድረግ እየተዘጋጀች ያለች ሀገር ደግሞ ግዙፍ የሰብአዊ መብት ጥሰት በፈጸሙት ላይ የህግ ተጠያቂነት ማረጋገጥ እንደሚጠበቅባት አስገንዝበዋል። በጉዳዩ ላይ የመንግስት ምላሽን ለማካተት ለፍትህ ሚኒስቴርና ለመንግስት ኮሙኒኬሽን አገልግሎት የሥራ ኃላፊዎች ስልክ በመደወልና የጽሑፍ መልእክት በመላክ ለሁለት ቀናት ያደረግነው ሙከራ አልተሳካም። ምላሽ እንዳገኘን እናስተላልፋለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አስከትለን የምናልፈው ወደ አሜሪካ የምርጫ ጉዳዮች ነው። ኔቶና የአውሮፓ ደህንነትን በተመለከተ ባይደንና ትራምፕ የተለያዩ አተያይ አላቸው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በዚህ ሳምንት 75ኛ ዓመቱን በሚይዝበት ወቅት የቃል ኪዳኑ ድርጅትም ሆነ አሜሪካ በአውሮፓ ደህንነት ውስጥ ያላቸውን ሚና በተመለከተ ሁለቱ ፕሬዝዳንታዊ እጩዎች የተለያዩ አተያይን ይዘዋል። የስካት ስተርንን ዘገባ እንግድ ወልዴ እንደሚከተሉ ያቀርበዋል።
75 ዓመታትን ያስቆጠረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአውሮፓን ደህንነት በተመለከተ አሜሪካ አሁንም በቀጥታ የምትሳተፍበት መድረክ ነው። ከሁለተኛው ዓለም ጦርነት በኋላ ኔቶ ሲመሰረት በአሜሪካና 11 በሚሆኑ የአውሮፓ ሀገራት ነበር። አንዳቸው ጥቃት ይደርስባቸው ሌሎቹ ሊተባበሩ ቃል ገቡ። በወቅቱ የአሜሪካ ፕሬዝዳንት የነበሩት ሄሪ ትሩማን ይህን ብለዋል።
If there is anything inevitable in the future,
ዛሬ እርግጠኛ የምንሆንበት ጉዳይ ቢኖር ወይም ወደፊት የማይቀር ጉዳይ ቢኖር የዓለም ሕዝቦች ለነጻነትና ለሰላም ያላቸው ከፍተኛ ፍላጎት ነው።
የሩሲያ ዩክሬንን መውረር፣ የኔቶን ምላሽና አሜሪካ በአውሮፓ ደህንነት ጥበቃ ላይ ያላትን ሚና በተመለከተ ፕሬዝዳንታዊ ውጪ የሆኑት ዶናልድ ትራምፕና ጆ ባይደን የተለያየ አቋም አላቸው። ዶናልድ ትራምፕ ፕሬዝዳንት በነበሩበት ወቅት የኔቶ አባል አገራት ራሳቸውን ለሚከላከሉበት ጉዳይ በቂ ገንዘብ ያዋጡ እንዳልሆነ ተናግረዋል።
እንደውነቱ ብዙም ተጠቃሚ ያልሆነችው ዩናይትድ ስቴትስ ነች። ዝቅተኛው ተጠቃሚ ነን። አውሮፓን ነው እየረዳን ያለ ነው። አውሮፓውያን የጋራ ጠላታቸው ላይ ይተባበራሉ። ጠላት ሊሆንም ላይሆንም ይችላል። ያንን ነገር ልነግራችሁ አልችልም።
ይህን ከተናገሩ ከአምስት ዓመታት በኋላም የቀድሞው ፕሬዝደንት ትራምፕ ደቡብ ካሮላይና ውስጥ ባደረጉት የምርጫ ዘመቻ ኔቶ ላይ ጠንካራ አስተያየት መሰንዘራቸው እንደሰራ አስታውቀዋል።
እኔ እስከምመጣ ድረስ ኔቶ የተዳከመ ነበር። ሁሉም ማዋጣት አለበት አልኩ። የማንከፍል ከሆነ አትከላከለንም አሉ። በፍጹም ብዬ መለስኩ። በሰጠሁት መልስ ደንግጠዋል። ከዛ በኋላ ሁሉም ማዋጣት ጀመረም። ከዛ በፊት በዚህ መጠን ተዋጥቶ አያውቅም።
ከትረምፕ አስተዳደር ወዲህ ኔቶ አድጓል። ስዊድንና ፊንላንድ የቃል ኪዳን ድርጅቱን ባለፈው አንድ ዓመት ተቀላቅለዋል። የቀድሞዋ ሶቪየት ኅብረት ከፈረሰችና የምስራቅ አውሮፓ አገራት ቃል ኪዳኑን መቀላቀል ከጀመሩ ወዲህ ከፍተኛ መስፋፋት ያሳየበት ወቅት ነው ተብሏል። ባይደን እንደሚሉት የሩሲያን ወረራ በአንድነት መጋፈጣቸው ኔቶ እየሰራ መሆኑን ማሳያ ነው።
Before the war started, I told Putin that if he invaded Ukraine,
ጦርነቱ ከመጀመሩ በፊት ለፕሬዝዳንት ፑቲን ዩክሬን የሚወሩ ከሆነ ኔቶ መጠናከር ብቻ ሳይሆን ይበልጥ አንድ ይሆናል ብዬ ነግሬያቸዋለሁ። የዲሞክራሲ ኃይሎች ወረራውን እንደተቃወሙና እንደተከላከሉ አይተናል። አሁን እያየን ያለነው ይህን ነው።
በፕሬዝደንትነት ዘመናቸው ትራምፕ ከሩሲያና ከፑቲን ጋር ያለውን ግንኙነት በተመለከተ ቅድሚያ ሰጥተዋል። አሁን ለሁለተኛ ጊዜ የምርጫ ዘመቻ በሚያደርጉበትም ወቅት ከአንድ የኔቶ አባል መሪ የቀረበላቸውን ጥያቄ አስታውሰዋል።
የአንድ ትልቅ አገር ፕሬዝዳንት ብድግ ብሎ የማንከፍል ከሆነና በሩሲያ ብንጠቃ ትከላከሉናላችሁ አለኝ። የማትከፍል ከሆነ ዕዳ ካለባችሁ አልኩት። አዎ እንደዛን የሆነው እንበል አለኝ። በፍጹም አልከላከልላችሁም አልኩት። እንደውም ያሻቸው እንዲያደርጉ አበረታታሉ አልኩት።
ባይደን እንደሚሉት አውሮፓን በተመለከተ እንዲህ አይነቱ አካሄድ ለአሜሪካ አደገኛ ነው።
አንድ የቀድሞ የሪፐብሊካን ፕሬዚዳንት ለፑቲን ያሻን ሁሉ አድርግ ብሎ ነግሮታል። እርሱን እየጠቀስኩ ነው። ለሩሲያው መሪ በመንበርከክ አንድ የቀድሞ ፕሬዚዳንት ያንን ብሏል። ይህ አስደንጋጭ፣ አደገኛና ተቀባይነት የሌለው ነው።
ትራምፕ ከወግ አጥባቂ የእንግሊዝ ቴሌቪዥን ጂቢ ጋር ባደረጉት ቃለ መጠይቅ አባላት የሚጠበቅባቸውን ከከፈሉ ኔቶን እንደሚደግፉ ተናግረዋል። ኔቶ የተጠናከረ እና በተሻለ ሁኔታ በአንድነት የቆመ መሆኑን ባይደን ይናገራሉ። የኔቶ ጉዳይ በድጋሚ ለመመረጥ በሚያደርጉት ዘመቻ የውጭ ፖሊሲያቸውን ግብ በተመለከተ ዋናው ጉዳይ እንደሚሆንም ባይደን ተናግረዋል። ስካት ስተርን ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ለምሽቱ የያዝነው የመጀመሪያው ምዕራፍ መሰናዶዎች እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባችን ቢዝነስና ምጣኔ ሀብት ላይ ያተኩራል። ከ60 በመቶ በላይ ኢትዮጵያውያን በከፋ ድህነት ውስጥ ናቸው ተባለ። አፍሮ ባሮሜትር የተባለ የጥናትና የምርምር ተቋም ባካሄደው የዳሰሳ ጥናት 61 በመቶ ያህል ኢትዮጵያውያን በከፋ ድህነት ውስጥ እንደሚገኙ ጠቁሟል። በኢትዮጵያ የተቋሙ ተወካይና የጥናቱ ተመራማሪ አቶ ሙሉ ተካ በሀገራዊ ምጣኔ ሀብት፣ በግል የኑሮ ሁኔታና በድህነት ልኬት ላይ አትኩሮት ተደርጎ ጥናቱ መካሄዱን ለአሜሪካ ድምጽ ገልጸዋል። በመላ ሀገሪቱ እንደተካሄደ በተገለጸው የዳሰሳ ጥናቱ 65% የሚሆኑ ኢትዮጵያውያን በሀገሪቱ ምጣኔ ሀብታዊ ሁኔታ ደስተኛ እንዳልሆኑና ይሻሻላል ብለው ተስፋ እንደማያደርጉም ገልጸዋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ የዳሰሳ ጥናቱ የዜጎችን የኑሮ ሁኔታ ያመላከተ መሆኑን ተናግረው መንግስት የዋጋ ንረቱን ጨምሮ ኢኮኖሚያዊ ሁኔታውን የሚያሻሽልበት ሁኔታ ላይ ሊሰራ ይገባል ሲሉ መክረዋል። አስማማው አየነው ዘገባለሁ።
ከተመሰረተ 25 ዓመታትን ያስቆጠረው አፍሮባሮሜትር የተሰኘው ዓለም አቀፍ ተቋም በየጊዜው በዲሞክራሲ፣ በመንግስት አስተዳደር፣ በኢኮኖሚያዊና ማህበራዊ ጉዳዮች ላይ የህዝብን አመለካከት የሚለኩ የዳሰሳ ጥናቶችን ያደርጋል። ተቋሙ ባለፈው ሳምንት ረቡዕ መጋቢት 18 ቀን 2016 ዓ.ም ይፋ ባደረገውና የኢትዮጵያን ኢኮኖሚያዊ ሁኔታ በዳሰሰው ጥናቱ 61 በመቶ ያህል ኢትዮጵያውያን በከፋ ድህነት ውስጥ መውደቃቸውን አመላክቷል። ይፋ ስለተደረገው የዳሰሳ ጥናት ውጤት ለአሜሪካ ድምጽ ያብራሩት የጥናቱ ተሳታፊና በኢትዮጵያ የተቋሙ ተወካይ አቶ ሙሉ ተካም ጥናቱ በአገራዊ ኢኮኖሚ፣ በግል የኑሮ ሁኔታና በድህነት ልኬት ላይ ያተኮረ እንደሆነ ተናግረዋል።
ኢትዮጵያውያን በአገሪቱ የኢኮኖሚ ሁኔታ ላይ ምን ያስባሉ? ስለ ራሳቸው የኑሮ ሁኔታስ ምን ይላሉ? እነዚህንና ተያያዥ ዳታዎችን በመቀመር የድህነት ደረጃቸው ምን ላይ ነው? በዚሁ መሰረት ጥናቱ የተከናወነው ከሜይ 25 እስከ ጁን 22/2023 ድረስ ነው የተከናወነው። ጥናቱ የተከናወነው በድፍን የኢትዮጵያ ቦታዎች ሁሉ፣ በኢትዮጵያ ክልሎች። እንግዲህ ይሄ ናሙና ጥናት ነው። ናሙና ነው የምንወስደው፣ ብራት ህዝቡን አይደለም የምናጠናው። በገጠርና በከተማ በሚገኙ 300 የቆጠራ ጣቢያዎች ላይ የተደረገ ጥናት ነው። 2400 የሚሆኑ መልስ ሰጪዎች በጥናታችን ላይ እንዲሳተፉ አድርገናል።
በዳሰሳ ጥናቱ 65% ኢትዮጵያውያን በአገሪቱ ኢኮኖሚያዊ ሁኔታ ደስተኛ እንዳልሆኑ ገልጿል የሚሉት አቶ ሙሉ፣ ይህም ከሶስት ዓመት በፊት ተደርጎ ከነበረው ተመሳሳይ ጥናት ብልጫ የታየበት ነው ብለዋል።
የኢትዮጵያን ኢኮኖሚ ሁኔታ የሚመለከት አንድ ጥያቄ ቀርቦላቸው ነበር መልሰጮቻችን። ለዚህ ጥያቄ ባገኘነው ዳታ ሲተነተን 65% የአገሪቱ የኢኮኖሚ ሁኔታ ብዙ አጥጋቢ አይደለም ብለው ያምናል። ከአስሩ ስድስቱ እንደማለት ነው። እነዚህ ሰዎች በመጠኑ መጥፎ ነው ወይም ደግሞ እጅግ በጣም መጥፎ ነው ያሉትን ሁለቱም ተደምረው 65% የሚሰጠን ዛሬ 3 ዓመት ተኩል ይህንን ጥያቄ የጠየቅናቸው ኢትዮጵያውያን የሰጡን መልስ 44% ብቻ ነበሩ በሀገሪቱ በነበረው የኢኮኖሚ ሁኔታ ደስተኛ ያልነበሩት። ይህ ቁጥር ዘንድሮ ወደ 65% ከፍ ብሎ እናገኘዋለን። ሌላ ተከታታይ ጥያቄዎችን ማስከትለን ለጠይቀናቸው ነበር ለመሰጪዎቻችን። 64% አሁንም ከአስሩ ስድስቱ እንደማለት ነው ባለፉት 12 ወራት የሀገሪቱ የኢኮኖሚ ሁኔታ መልካም ነበር ብለው አያምኑም። ለቀጣይም ተስፋ ያደርጉ እንደሆነ ጠይቀናቸው ተስፋ አለን ብሎ የነገሩ ኢትዮጵያውያን ብዛት 10 ወራቱ ወይም 42% ናቸው።
አፍሮባሮሜትር ያደረገው የኢኮኖሚ ዳሰሳ ጥናት 44% የሚሆኑ ኢትዮጵያውያን በአስቸጋሪ ኑሮ ውስጥ እንደሚገኙ ጠቁሟል። ይህም ቀደም ሲል ከተደረገው ጥናት የ13% ብልጫ እንዳለው የዳሰሳ ጥናት ውጤት አሳይቷል። ለጥናቱ የተሰጡ ምላሾች በገጠርና በከተማ፣ በጾታ እንዲሁም በትምህርት ደረጃ በተለያዩ ተጠያቂዎች መካከል በአመዛኙ ተመሳሳይ እንደሆነ አቶ ሙሉ አንስተዋል። በከፋ ድህነት ውስጥ እንደሚገኙ የገለጹ ዜጎች ቁጥር ማሻቀቡም በጥናቱ ውጤት ታይቷል ብለዋል።
ድህነት መለኪያዎቹን 5 መለኪያዎችን መሰረት በማድረግ የመጀመሪያው የጥሬ ገንዘብ ገቢ የሚመለከት ነው። ሁለተኛው ንጹህ መጠጥ ውሃ ነው። ሶስተኛው የሕክምና አገልግሎት ነው። አራተኛው በቂ ምግብ ስለማግኘት ነው። አምስተኛው ደግሞ የምግብ ማብሰያ ማገዶን ስለማግኘት ናቸው። እነዚህ 5ቱ ለህይወት ለኑሮ አስፈላጊ የተባሉ ግብዓቶች ናቸው ብሎ ያምናል አፍሮባሮሜትር። ስለዚህ ኢትዮጵያውያን ባለፉት 12 ወራት እነዚህም መሰረታዊ ፍላጎቶችን ምን ያክል ተሟልቶላቸው እንደነበር ለተጠየቀው በዚሁ መሰረት 37% የሚሆኑ ወይም ከአስሩ አራቱ ኢትዮጵያውያን ያለ በቂ ጥሬ ገንዘብ ገቢ አመቱን እናሳለፉት ነግረውናል። 26% የሚሆኑት ኢትዮጵያውያን ደግሞ በቂ ንጹህ የመጠጥ ውሃ አግኝተው እንደማያውቁ ነግረውናል። ተመሳሳይ ቁጥር 26% የሕክምና አገልግሎት ለማግኘት እንደተቸገሩ ባለፉት 12 ወራት ነግረውናል። 18% ቢሆኑ ደግሞ ያለ በቂ ምግብ አመቱን እንዳሳለፉ ነግረውናል። 11% ቢሆኑትም በተመሳሳይ መልኩ በቂ የምግብ ማብሰያ ማገዶ እንዳላገኙ ነው የነገሩ። እንግዲህ እነዚህን ፋክቶችን መሰረት በማድረግ ይሄ የሊቪንግ ፖቨርቲ ኢንዴክስ እናሰራለን። በዚሁ መሰረት 61% የሚሆኑ ኢትዮጵያውያን በከፋ አሊያም ደግሞ በመጠነኛ የድህነት ደረጃ ላይ አመቱን እንዳሳለፉት መረዳት ችለናል። ይህን ቁጥር በ2020 ከነበረው ጋር ሲነጻጸር 7% ብልጫ በማሳየት ከ54 ወደ 61 ከፍ ማለቱን ልብ ይሏል።
የአሜሪካ ድምፅም በየጊዜው ያናገራቸው በልዩ ልዩ የአገሪቱ አካባቢዎች የሚገኙ ነዋሪዎች በየጊዜው የሚጨምረውን የዋጋ ንረት መቋቋም እየከበዳቸው እንደመጣና በልቶ ለማደር መቸገራቸውን ጠቅሰው ምሬታቸውን ሲገልጹ ቆይተዋል። በዚህ ጉዳይ ያናገርናቸው በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር ዶክተር ዳኪቶ አለሙ የጥናቱ ውጤት በማክሮ ኢኮኖሚ ላይ ከተደረጉ የጥናት ውጤቶች ጋር ተመሳሳይነት እንዳሉ ያስገነዝባሉ።
ይሄው ዳሰሳው ጥናት ያመጣው ውጤት በማክሮ ኢኮኖሚክ ዳታ ወይም ሰከንደሪ ዳታም ተወስዶ የተጠናው ጋር የሚጣጣም ነገር አለው። ምን ማለት ነው? ወደ 21 ወደ 22 ስንሄድ ኢኮኖሚው መቀዛቀዙን ያሳያል። ሰዎቹም ያስቀመጡት ከሱ ጋር ማች የሚያደርግ ነው ወይንም ተመሳሳይ ነው የሚሆነው። የዋጋ ግሽበቱም ከዚህ ጋር ተመሳሳይ ነው የሚሆነው፣ እየጨመረ ነው እየሄደ ያለው። ለምሳሌ በ21 ብንወስድ የሀገሪቱ ውስጥ ያለው የዋጋ ግሽበት 26.6% ነው። ወደ 22 ስንመጣ ግን ወደ 34% ኢንፍሌሽኑ ከፍ እንዳለ ያሳያል። ይህ ማለት የዋጋ ግሽበቱ በጨመረ ቁጥር የሰዎች የሚያገኙት ገቢ እንኳን ቢጨምርም የመግዛት አቅሙ ስለሚቀንስ በዳሰሳ ጥናቱ የተቀመጠውን የሚደግፍ ውጤት ነው የሚያሳየው ማለት ነው። ልዩነቱ ሆኖ የሚታየው ወደፊት ግን ምን ይሆናል የሚለው ላይ ፕሮጀክት ተደርጎ የተቀመጠው በማክሮ ኢኮኖሚክ ዳታ ተወስዶ ሲታይ ኢኮኖሚ ወደፊት እየተሻሻለ እንደሚሄድ ነው የሚያሳየው። 2023ም 2024ንም ማለት ነው። እዚህ ጋር ግን የልዩነቶች እንደፈጠሩ ነው የሚያሳየው ማለት ነው።
አሁን በኢትዮጵያ እየታየ ላለው ኢኮኖሚያዊ ችግር በሰሜን ኢትዮጵያ የተካሄደው ጦርነትን ጨምሮ አሁንም ድረስ በአማራና በኦሮሚያ እንዲሁም በተለያዩ የአገሪቱ አካባቢዎች ያሉ ግጭቶች የራሳቸውን ጫና እንደፈጠሩ በባለሙያዎች ሲገለጽ ቆይቷል። በአንጻሩ የዋጋ ንረትን ለመቆጣጠር እየሰራው ነው የሚለው የኢትዮጵያ መንግስት ግን የአገሪቱ ኢኮኖሚ በችግሮች ውስጥ ሆኖም እድገት እያስመዘገበ እንደሚገኝ ይገልጻል። ከ3 ሳምንት በፊት በተካሄደው የሚኒስትሮች ምክር ቤት የ100 ቀናት ግምገማ ላይ በ2015 ዓ.ም የአገሪቱ ምጣኔ ሀብት በ7.5% ማደጉን ያወሱት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ዘንድሮም ኢኮኖሚው የ7.9% እድገት ያስመዘግባል ብሏል። የዳሰሳ ጥናቱ በአገሪቱ አሁን ባለው የዋጋ ግሽበት ሰዎች መኖር የማይችሉበት ደረጃ ላይ መድረሳቸውን አረጋግጧል የሚሉት ዶክተር ዳኪቶ ደግሞ መንግስት ኢኮኖሚያዊ ሁኔታው በሚሻሻልባቸው ጉዳዮች ላይ ትኩረት አድርጎ መስራት ይኖርበታል ሲሉ ይመክራሉ።
ኢኮኖሚው ተሻሽሏል ብሎ የሚያስቡ ሰዎች ጥቂት ናቸው። አልተሻሻለም፣ ገቢ ይበቃል ለሚሉ ሰዎች ብዙ ነው የሚያስቀምጠው ያዳሰሳ ላይ እና ይሄ የሚያሳየው እንግዲህ አገሪቱ ውስጥ ያለው የዋጋ ግሽበት ሰዎች መኖር የሚያይችሉበት ደረጃ ላይ የመድረሱን ነው የሚያሳየው። ይሄ መንግስት ቅድሚያ ሰጥቷቸው በተለይ እንግዲህ በአቅርቦት ላይ ብዙ መሰራት እንዳለበት ነው ማለት ነው። ለምሳሌ እርሻዎች በአግባቡ መታረስ እንዳለባቸው፣ በተቻለ መጠን ደግሞ እዚህም እዛም ያሉት አለመረጋጋቶች መቀረፍ እንዳለባቸው ነው ማምነው። ይሄን ብቻም ሳይሆን አንዳንድ የሰፊውን ማህበረሰብ ሊያገለግል የሚችሉ ሰርቪሶችን አቅርቦቶች ላይ መንግስት መስራት እንዳለበት ይገመታል። በተለይ ቅድሚያ ሰጥቶ ምንድነው በሀገራችን ላይ እየተሰሩ ያሉት ለሀገሪቱ ሰፊው ማህበረሰብ የትኛው ጠቀሜታ አለው የሚለውን ለይቶ መስራት እንዳለበት እገምታለሁ።
አፍሮ ባሮሜትር በኢኮኖሚ ጉዳዮች ላይ የዳሰሳ ጥናት ያደረገበትና ጥልቅ ትንታኔ ያዘው ሰነድ ከ2 ወራት በኋላ ይፋ እንደሚደረግ የተቋሙ የኢትዮጵያ ተወካይ አቶ ሙሉ ተካክሎ ገልጸዋል። ተቋሙ ከ3 ወራት በፊት በኢትዮጵያ የፌዴራል ስርዓት አወቃቀርን በተመለከተም ተመሳሳይ የዳሰሳ ጥናት አድርጎ እንደነበረ ይታወቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የምሽቱ የመጨረሻው ዘገባችን ትምህርት ላይ ያተኩራል። የአሜሪካ ጠቅላይ ፍርድ ቤት ውሳኔ በኮሌጅ አመልካቾች ላይ ተጽዕኖ አሳድሯል። የፒቢኤስ የተሰኘው የቴሌቪዥን ፕሮግራም ዘጋቢ ሀሪ ስሪላቫን ከኒው ሜክሲኮ አልበከርኪ ያደረሰን ዘገባ ስመኝሽ ቆየ ታቀርበዋለች።
በጣም ፈርቻለሁ።
በጣም ስሜት የሚነካና የሚያበሳጭ ነገር ነው።
ልክ እንደ ሁሉ ያስጨንቃል።
ዩኒቨርሲቲ ለመግባት ማመልከቻዎችን ለሚሞሉ ተማሪዎች እነዚህ ስሜቶች አዲስ አይደሉም። ነገር ግን አሁን ደግሞ ተማሪዎች ራሳቸውን በጽሑፍ በሚገልጹበት ዋናው የማመልከቻቸው አካል ዙሪያ ተጨማሪ ጥያቄዎች አሏቸው።
ከሞላ ጎደል ውድድር እንደሆነ ይስማኛል።
ጠቅላይ ፍርድ ቤቱ ባለፈው ክረምት ባሳለፈው ውሳኔ በዩኒቨርሲቲዎች ቅበላ ወቅት ዘርን ግምት ውስጥ ማስገባት ለእኩልነት ጥበቃ የሚያደርገውን 14ኛ የዩናይትድ ስቴትስ ህገ መንግስት ማሻሻያ የሚጻረር እንደሆነ አስታውቋል። በዚህ ውሳኔ ምክንያትም በሺዎች የሚቆጠሩ የወደፊት የኮሌጅ ተማሪዎች ማመልከቻቸው በሚገመገምበት ወቅት የዘር ማንነታቸው ምን አይነት ተጽዕኖ ሊፈጥር እንደሚችል ግልጽ አልሆነላቸውም። ሉክ ላስኬ በአልበከርኪ ከተማ የሚኖር ተማሪ ነው።
ድንጽፍ የምንችልበትን ርዕሰ ጉዳይ ያጠበዋል። ያንን ደግሞ አልወደውም።
አሁንም ግን ብዙ ተማሪዎች በሚጽፏቸው አጭር የጽሑፍ መግለጫዎች ራሳቸውን ልዩና ብቁ አድርገው ሊያሳዩ የሚችሉ ሀሳቦችን ለማካተት ይጥራሉ። ለምሳሌ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በጻፉት የውሳኔ ሀተታ ዩኒቨርሲቲዎች አንድ ተማሪ ዘሩ በአሉታዊም ሆነ በአዎንታዊ አሊያም በሌላ መልኩ እንዴት ህይወቱ ላይ ተጽዕኖ እንዳሳደረ የሚያነሳውን ሀሳብ ከግምት ውስጥ ማስገባት እንደሚችሉ አስፍረዋል። ለመሆኑ የዩኒቨርሲቲ መቀበያ ሂደቱ ከፍተኛ ውጥረት ላይ የሚደርስበት ጊዜ መቼ ነው የሚለውን ጥያቄ እንዲመልሱ PBS በኒው ሜክሲኮ ግዛት አልበከርኪ ከተማ ውስጥ የሚገኝ ሁለተኛ ደረጃ ትምህርት ቤት የኮሌጅ ቀበላ ኃላፊ የሆኑትን ራፋኤል ፊጉዌራ አነጋግሯቸዋል። ፊጉዌራ ቀደም ሲል በበርካታ ኮሌጆች የቀበላ ክፍል ውስጥም አገልግለዋል።
ተማሪዎች ግራ ተጋብተዋል?
ተማሪዎች ግራ መጋባት ውስጥ ናቸው። ለአንዳንዶቹ ደግሞ ሁኔታው ትንሽ አስፈሪ ነው። አንዳንድ ተማሪዎች ጭራሽ ዘራችንን መጥቀስ አንችልም ብለው አስበው የሚጠይቋሉ። ስለሱ ጭራሽ መጻፍ አንችልም ወይንም የዘር ጉዳይን ከጽሑፋችን ውስጥ ጨርሶ ማስወገድ እንዳለብን ሰምተናል ይላሉ። ተማሪዎች አሁንም ራሳቸውን መሆን ይችላሉ። እቅዳቸውን ወይንም የተዘጋጁበትን መንገድ መቀየር የለባቸው። ነገር ግን ተማሪዎች በማመልከቻው የሚጽፉት አጭር ጽሑፍ ከጠቅላይ ፍርድ ቤቱ ጋር ለመወያየት እድል የሚያገኙበት ቦታ ነው።
ዲን ጃኮቢ ደግሞ በአልበከርኪ አካዳሚ ውስጥ ያገለግላሉ።
ቀድሞ ለማየት ያሰባችሁት ኮሌጅ ካለ
ተማሪዎች ሊገቡባቸው ስለሚያስቧቸው ኮሌጆች አስቀድመው ማወቃቸው ለመዘጋጀት ይረዳቸዋል። በዚህ አካዳሚ የሚሰጠው ፕሮግራምም ተማሪዎቹ ለኮሌጅ ማመልከቻቸው እንዲዘጋጁ የሚያግዛቸው ሲሆን ልጆች ወደ ኮሌጅ እንዲገቡ በማድረግ ትልቅ ስኬት አስመዝግቧል። በዚህ ዓመት ደግሞ ፕሮግራሙ ተማሪዎች ኮሌጆች ከግምት ውስጥ ሊያስገቧቸው በሚችሉበት መንገድ ስላስተዳደጋቸው መጻፍ እንዲችሉ እየረዷቸው ነው።
ይህ እኮ ተማሪዎች ስለ ራሳቸው መጻፍ አይችሉም ማለት አይደለም። አይደል እንዴ? የሚያሳየው ኮሌጆች መረጃውን በውሳኔ አሰጣጥ ሂደታቸው በሚጠቀሙበት ሂደት ላይ ገደቦች እንዳሉባቸው ነው።
ጠቅላይ ፍርድ ቤቱ ውሳኔ ካሳለፈ ወዲህ የተማሪዎች ስጋት በከፍተኛ ሁኔታ በመጨመሩ አካዳሚው በሳምንት ብዙ ስልጠናዎችን ይሰጣል።
ሁልጊዜ የማስበው ስለምጽፈው አጭር ጽሑፍ ነው። ተማሪዎች ባህላቸው፣ ዘራቸውና አስተዳደጋቸው በሕይወታቸው ላይ ምን አይነት ተጽዕኖ እንዳሳደረ ለመጻፍ መዘጋጀት አለባቸው። ማንነታቸውን እንዴት እንደለውጠውና ወደ ኮሌጅ ይዘውት ለመግባት ስለተዘጋጁት ማንነት መግለጽ መቻል አለባቸው።
ጄፍ ዋንግ ኮሌጅ ላይክ የተሰኘው ፕሮግራም መስራች ናቸው።
ኮሌጆችና ዩኒቨርሲቲዎች የጠቅላይ ፍርድ ቤቱን ውሳኔ እንዴት ተግባር ላይ እንደሚያውሉት ግልጽ አይደለም።
ሁዋንግ በአንድ ወቅት በክሌርሞንት ማኬና ኮሌጅ የተማሪዎች ቅበላ ክፍል ውስጥም አገልግለዋል።
ኮሌጆች ተማሪዎች ስለ ማንነታቸውና ስለ አስተዳደጋቸው እንዲያብራሩ የሚጠይቁበትንና ስለ ራሳቸው የሚያስቡት ነገርን ተናገሩ የሚለውን ተጨማሪ ጥያቄ እየቀየሩ ነው።
ፒቤስ በአካዳሚው ውስጥ ሶስት ተማሪዎችን አግኝቶ አነጋግሯል። ማቲው ዋይት፣ ሲድኒ ማርክስ እና አኒ ፊልድ። ሶስቱም ከተለያየ አስተዳደግ እና ባህል ነው የመጡት። ፒቢኤስ በአጠቃላይ ፍርድ ቤቱ ውሳኔ ምን እንደተሰማቸው እና በኮሌጅ ማመልከቻቸው ራሳቸውን እንዴት ለመግለጽ እየተዘጋጁ እንደሆነ ጠይቋቸዋል። በቅድሚያ ሲድኒ ማርክስ።
ዞሮ ዞሮ የሚጠይቁን ስለ ማንነታችን እና ከየት እንደመጣን ነው።
ተማሪዎቹ ከአማካሪዎቻቸው የተሰጣቸውን ምክር ተቀብለዋል። አጭር ጽሑፉ የቅበላ ኮሚቴው እነሱን ለማወቅ እድል የሚያገኝበት መንገድ መሆኑንም ተረድተዋል። ማቲው ዋይት
በሁለት የተለያዩ ዓለሞች ውስጥ ነው የኖርኩት ማለት ይቻላል። ምክንያቱም በአንድ በኩል በከተማው ውስጥ ነው ተወልጄ ያደግኩት። ያ ማለት ነባር አሜሪካውያን በሚኖሩበት የተካለለ መሬት ላይ አልኖርም። ስለዚህ በእነዚህ ሁለት ዓለሞች ውስጥ መኖር ምን አይነት ስሜት እንዳለው እንዳስብ አድርጎኛል።
It doesn't change what I'm interested in and what my like what I've achieved and so I think
ጠቅላይ ፍርድ ቤቱ ውሳኔ አሳልፏል። ያ ግን የእኔን ማንነት አይቀይረውም። እኔም የምፈልገው ነገርና እስካሁን ያሳካሁትንም አይቀይርም። ስለዚህ በኒው ሜክሲኮ ግዛት የምኖር የላቲን ዝርያ ስለመሆነ የጻፍኩትን አልለወጥኩትም።
In the beginning I didn't have much about
መጀመሪያ ላይ በማመልከቻ ጽሑፌ ስለ ዘሬ ምንም አላልኩም ነበር። በእናቴ በኩል ያሉት ቤተሰቦቼ ዝርያቸው ጋያና ከተባለች ደቡብ አሜሪካ ውስጥ ከምትገኝ ቦታ ናቸው። ይህን የእናቴን ባህል ማክበርና ቦታ መስጠት ፈልጋለሁ፣ ግን ደግሞ ያንን አልመስልም።
PBS የሲድኒን ወላጆች እናቷ ጆሲ ሎፔዝ ባስጎብኝነት በምትሰራበት አልበከርኪ ሙዚየም ውስጥ አግኝቷቸው ነበር። ለነሱ ጠቅላይ ፍርድ ቤቱ ያሳለፈው ውሳኔ የግል ህይወታቸውን የነካ እንደሆነ ነው የሚገልጹት።
The experience of being a person of color moving
እኔ ራሴ ነጭ ሳልሆን በተመሳሳይ ስርዓት ውስጥ እንደማለፌ በጣም ትልቅ ሀዘን የተሰማኝ፣ ምክንያቱም በትምህርት ህይወቴ ውስጥ ካሳለፍኳቸው በጣም ወሳኝ ነገሮች ውስጥ ከዓለም ዙሪያ የመጡ ተማሪዎችን ማወቄና ከነሱ ጋር መኖሬ ነው።
በኒው ሜክሲኮ ግዛት በሚገኝ የመንግስት ትምህርት ቤት ውስጥ መምህር የሆኑት የሲድኒ አባት አለን ማርክ የሴት ልጅ አይነት እድል ለሌላቸው ተማሪዎች ይበልጥ ይጨነቃሉ።
I think she's a strong enough student that she will get into college.
ልጄ የሆነ ኮሌጅ ውስጥ እንድትገባ የሚያስችላት ጥንካሬ አላት ብዬ አምናለሁ። የበለጠ የምጨነቀው እኔ በሰራሁባቸውና በብዛት ደሃ በሚኖርባቸው አካባቢዎች ባሉ ትምህርት ቤቶች ለሚማሩ ተማሪዎች ነው። እነዚህ ትምህርት ቤቶች ነባር አሜሪካውያንና የላቲን ዝርያ ያላቸው በብዛት ይማሩባቸዋል። የአብዛኞቹ ወላጆች ምንም አይነት የኮሌጅ ትምህርት ያላገኙ ናቸው።
የኮሌጅ ላይክ መስራች ጄፍ ዋንግ በነዋሪዎች መካከል ያለው የሀብት ክፍፍል ልዩነት የሚፈጥረውን ክፍተትም ያስረዳሉ።
There's a resource gap here where lower income students
በሀብት ክፍፍል ከፍተኛ ልዩነት አለ። ዝቅተኛ የገቢ ደረጃ ካላቸው ቤተሰቦች የሚመጡና የመንግስት ትምህርት ቤት የተማሩ ተማሪዎች ምናልባት ለ250 ተማሪዎች አንድ አማካሪ ነው የሚያገኙት። አንዳንዴም ለ500 ተማሪ አንድ አማካሪ ብቻ ይኖራል። ለምሳሌ ልጄ በተማረችበት ትምህርት ቤት ለ600 ተማሪዎች አንድ አማካሪ ብቻ ነው የነበራቸው።
ሁዋንግ አሁን ዝቅተኛ ገቢ ያላቸው ተማሪዎች ከፍላጎታቸው ጋር የሚሄድ ትምህርት ቤትና ሌሎች መረጃዎችን እንዲያገኙ ለማገዝ collegeslike.com የተሰኘ ነፃ የድህረ ገጽ አገልግሎት ይሰጣሉ። ቀደም ሲል በኮሌጅ ቅበላ ስራቸው ያገኙት ልምድ በዋጋ ሊተመን የማይችል የኮሌጆችን ውስጣዊ አሰራር እንዲረዱም አግዟቸዋል።
Are there college admissions departments sitting down with their legal departments and saying
ለምሳሌ የኮሌጅ ቅበላ የትምህርት ክፍሎች ከህግ ክፍሎቻቸው ጋር ተቀምጠው ጠቅላይ ፍርድ ቤቱ ባስቀመጠው መንገድ ህገወጥ ሳንባል አንድን ሰው ለማወቅ የሚያስችለን ምን አይነት ጥያቄ መጠየቅ እንችላለን የሚለውን ይወያያሉ።
I think almost every college admission office in America
አሜሪካ ውስጥ ያለው ሁሉም የኮሌጅ ቅበላ ቢሮዎች ሂደቱን እንዴት ህግን ተከትሎ ግን ደግሞ የተቋሙን ፍላጎት ባማከለ መልኩ ማከናወን እንደሚቻል ከህግ አማካሪዎች እየተነጋገሩ ይመስለኛል።
በአልበከርኪ አካዳሚ የሚያገለግሉት ራፋኤል ፊጉዌራ ግን ይህ የተማሪዎችን ማንነት አይቀይርም ይላሉ።
አሁንም ቢሆን ተማሪዎች ራሳቸውን መሆን አለባቸው። አሁንም ኮሌጆች ስለነሱ እንዲያውቁ የሚፈልጉትን ታሪክ ማቅረብ አለባቸው።
በአልበከርኪ ኮሌጅ ውስጥ በሚሰጡት ግንዛቤ ማስጨበጫ ትምህርቶች ተማሪዎች እንደ ኮመን አፕ የመሳሰሉ የኮሌጅ መግቢያ አመልካቾች ከ1000 በላይ ለሆኑ ኮሌጆችና ዩኒቨርሲቲዎች ለማመልከት ሊጠቀሙበት ስለሚችሉት መተግበሪያና በአጭር ጽሑፍ ፈንታ የጽሑፍ ፈተና ስለሚሰጡ ትምህርት ቤቶች እንዲያውቁ ያግዟቸዋል። በሰው ሰራሽ ልህቀት ወይም AI ጽሑፎቻቸውን መጻፋቸው ብልህነት ሊሆን እንደሚችል ግን ማስተዋል እንደሚያስፈልገውም ያስጠነቅቋቸዋል።
Even if you do use AI to help you plan
ለማቀድ ወይንም በሆነ ራስ ላይ ለማተኮር እንዲረዳቸው ሰው ሰራሽ ልህቀት ቢጠቀሙ እንኳን በመጨረሻ ጽሑፉ የራሳቸው ስለመሆኑ በሐቀኝነት መናገር እንደሚችሉ እርግጠኛ መሆን አለባቸው።
እነዚህ ተማሪዎች አጭር ጽሑፎቻቸውን በራሳቸው መጻፋቸው ለታሪካቸው ዕውቅና መስጠት ማለት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች ዝለ ተጠናቀዋል። የደንገረመው መሰናዶን በመምራት ለሰስ ማረስ ልጅቱን በማቀናበር ጽዮን ገርማ በዋና አዘጋጅነት ከመላው አሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።
Thank you.